आणि ती पुस्तके आम्ही इथे घाण.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
ብዙዎች በየአመቱ በህይወታቸው ያለ አንዳች ነገር ለመለወጥ ለራሳቸው ቃል ይገባሉ።
እርሱም ምናልባት በተመሳሳይ ዘይቤ ዘንድሮ ይሄን አሳካለሁ በሚል ይወጥኑት አንዳች ጉዳይ ካለ ያለሙትን ግብ በመጨረሻው ያሳኩ ወይ አያሳኩ እርግጥ ያ ራሱን የቻለ ሌላ ጉዳይ ነው። በዚህ አመት አንዳችውን ለማድረግ መወጠኑ በራሱ ግን አንድ እርምጃ ወደፊት ተደርጎ ሊታይ ይችላል።
ይሁንና መወሰን ብቻውን እንደማይበቃና ካለሙት እንደማያደርስም እናውቃለን።
እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያት ጭምር ሊሆን ይችላል ይላል። ለራስ የሚገቡ የአዲስ አመት ቃል ኪዳኖች በአብዛኛው ለምን አይዙም ለምንስ አይስተካከሉም የሚለውን ለመመርመር የተካሄደ አንድ ጥናት።
ከመወሰን ይልቅ እንዴት የሚለውን በቅጡ መመለስ ይቀድማል ነው የሚለው።
አዲስ አመትን አስተካክኮ ዘንድሮ ይሄን አይነት መልካም ልማድ አዳብራለሁ አለያም ይሄኛውን አጉል ልማዴን አስወግዳለሁ ወይም ለሱሴ ማብቂያ አበጃለሁ፣
የጤናዬን አያያዝ አሻሽላለሁ፣ ክብደት ቀንሳለሁ ወይ ጨምራለሁ፣ ሌላም ሌላም።
ለአመት የሚገባውን ቃል ለጊዜውን ተወና ስለ ህይወት የሚደረስን ጥልቅ አመለካከት ለውጥ የሚመለከተውን እናንሳ።
ይህ ታዲያ ጊዜ ወስዶ ከራስ ጋር መማከርን፣ በህይወት የሚበልጥብንን መጠየቅ መፈለግና ማወቅ ይጠይቃልና ተዘጋጅታችሁ ጠብቁን።
አሁን ቦታና ጊዜ ምክንያታዊ የሚያደርገውን የሰዓቱን ትልቅ ጥያቄ በምሽቱ የራዲዮ መጽሔት ማስታወሻ ቆየት ብለን እናደርሳችኋለን። ለአሁኑ ግን
ሀገሪቱን ወቅታዊ ችግር አስመልክተን የአሜሪካን መንግስት ወደ አንድ ያጋደለ በመሆኑ ሚዛናዊ የሆነ አመለካከት እንዲኖረው ፍርድ ያጓደለ በተደጋጋሚ ስለተመለከት ምን ማድረግ አለብን? እኛ እንደ ሃይማኖት አባትነታችን እውነት የሆነውን ነገር መመስከር ይገባናል። ሃይማኖታዊም የኢትዮጵያ የዜግነትም ግዴታችን ነው።
በሰሜን አሜሪካ ያሉ ብፁዓን ሊቃነ ጳጳሳት ያቋቋሙት የምግባረ ሰናይ ድርጅት ኮሚቴ አለ። በአሜሪካ መንግስትም ፈቃደኝነት የሚንቀሳቀስ 3 ቀን ነበር በጾመ ነነዌ የታሰበው ፕሮግራም። 5 ቀናት ተራዝሞ ወደ $385,000 ተገኝቶ ያንን ከአሜሪካ መጀመሪያ ይሄድ ነው መቀሌ ላይ ነው። ከመቀሌ ወደ መተከል፣ ከመተከል ወደ አጣዬ ነው ያንን ያደረግነው። በየትኛውም ቦታ ያሉ ልጆቻችን ናቸው ኢትዮጵያውያን ናቸው። ልዩነት የለም። አሸባሪ እንደሚለው አይደለም።
የዋሽንግተን፣ የቨርጂኒያ፣ የሜሪላንድ፣ የዴላዌር እና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ፋንዌል እና
የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና እና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ ናቸው የሰማችኋቸው።
በዩናይትድ ስቴትስ የሚገኙ 12 የኢትዮጵያ ኦርቶዶክስ ሊቀ ጳጳሳት ባለፈው ረቡዕና ሐሙስ ነው
በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ዩናይትድ ስቴትስ ይዛለች ያሉት አቋም ስጋት ያሳደረባቸው መሆኑን በማስረዳት
ከሁለቱ የዩናይትድ ስቴትስ ምክር ቤቶች አባላትና አማካሪዎቻቸው ጋር ከ11ና
እንዲሁም ከውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ባለስልጣናት ጋር የተነጋገሩት የሰዓቱን የዓለም ዜና ተከትሎ ይቀርባል።
እውቅና አንጋፋ የኪነ ህንፃ ባለሙያና መምህርም ይዘናል።
የኢትዮጵያ ቲያትር ታሪክ 100ኛ ዓመት ክብረ በዓል ዛሬ በዩናይትድ ስቴትስ እየተከበረ ነው።
እውቅ የመድረክ ሰዎች የተሳተፉባቸውን ትዕይንቶች ከዋሽንግተን ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ ዛሬ በአገሬው የሰዓት አቆጣጠር 9 ሰዓት ላይ ይታያሉ።
ስለሱም በመጠኑ የሚነግረን እንግዳ ቆየት ብሎ ብቅ ይላል።
የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈትም ንጉሴ አክሊሉ ቃል በገባው መሰረት ዛሬ
የታላቁን ኢትዮጵያዊ የስፖርት ሰው የይድነቃቸው ተሰማን 100ኛ ዓመት ልደት ለመዘከር የተሰናዳ ዝግጅት ይነግረናል።
እሁድ መስከረም 9 2014 ዓ.ም የአዲሱን ዓመት የመጀመሪያ ዝግጅታችንን ይዘን ቀርበናል።
መስከረም ከጠባ ገና ቀናት መቆጠራቸው ነውና ውድ የራዲዮ መጽሔት ተከታታዮች አዲሱ ዓመት እንኳን አደረሳችሁ እያልን ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮቻችን ጋር
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በናይጄሪያ ከሚገኙ ትምህርት ቤት ከሁለት ወራት በፊት በሽፍታዎች ታግተው ከነበሩ ተማሪዎች ውስጥ 10 መለቀቃቸውን የትምህርት ቤቱ አስተዳዳሪ ትላንት ተናግረዋል። ቤተል ባፕቲስት የተሰኘው ከፍተኛ ሁለተኛ ደረጃ ትምህርት ቤት አስተዳዳሪ ሬቨራንድ ጆን ሃይብ እንዳሉት 21 ተማሪዎች አሁንም ድረስ እንደታገቱ ይገኛሉ። አክለውም ከተለቀቁት ተማሪዎች 8ቱ ምን ያህል እንደሆነ ያልተገለጸ የማስለቀቂያ ገንዘብ ከተከፈለ በኋላ መለቀቃቸውን እና 2ቱ ግን በደረሰባቸው ህመም ምክንያት በነጻ እንዲሄዱ መደረጋቸውን አስረድተዋል። ከደቡብ አፍሪካ ፕሬዝዳንት ጋር የምርጫ ዘመቻ ሲያካሂዱ የቆዩት የጆሃንስበርግ ከንቲባ ትላንት ወደ ከተማቸው ሲመለሱ በመኪና አደጋ ህይወታቸው ማለፉን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ከተመረጡ ገና አንድ ወር የሆናቸው የ46 ዓመቱ ጆሌድ ማቶንጎ አደጋ የደረሰባቸው በቅርቡ ለሚደረገው ሀገራዊ ምርጫ በስዌቶ ከተማ እየተደረገ በሚገኘው የመራጮች ምርጫ ላይ ተገኝተው ሲመለሱ ነው። ከንቲባው ህይወታቸው ማለፉን ተከትሎ ፕሬዝዳንት ሲሪል ራማፎሳ በትዊተር ገጻቸው ላይ ባሰፈሩት መልእክት ከመሞቱ በፊት ከኔና ከስዌቶ ነዋሪዎች ጋር በነበረው ቆይታ ትልቅ ስሜትና ጥንካሬ ይታይበት የነበረው ከንቲባ ማቶንጎ ላይ የደረሰውን ይህን አሳዛኝ ሁኔታ ለመቀበል የሚከብድ ነው ብለዋል። ፕሬዝዳንቱ አክለው የሀገራችን የኢኮኖሚ መዲና የሆነችው ከተማ በሁለት ወር ጊዜ ውስጥ ሁለተኛ ከንቲባዋን እንድታጣ አደረጋት። ይህ ድንገተኛ ሞት ሊያዘጋጀን የሚችል ምንም ነገር የለም ሲሉ መልእክታቸውን አስተላልፈዋል። ማቶንጎ ነሐሴ ላይ የተመረጡት ከሳቸው ቀደም ብለው የነበሩት ከንቲባ ሐምሌ ላይ በኮቪድ-19 ምክንያት በደረሰባቸው የጤና መታወክ ህይወታቸው ካለፈ በኋላ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች በዚህ አመት መጀመሪያ አካባቢ የምክር ቤቱን ህንጻ መሆራራቸውን ለመደገፍ በትላንትናው ዕለት ለጠሩት የተቃውሞ ሰልፍ ከተቃዋሚዎቹ ይልቅ ፖሊሶችና ጋዜጠኞች የበለጠ ቁጥር መያዛቸው ታወቀ። ሰልፉ ከመካሄዱ አስቀድሞ አመጽ ሊቀሰቀስ ይችላል የሚል ጥቆማ በመውጣቱ የህግ አስከባሪ ፖሊሶች ከመደበኛው ጥበቃ በበለጠ ጥበቃውን የሚያጠናክሩ በመቶዎች የተቆጠሩ ተጨማሪ ፖሊሶች በአካባቢው ላይ አሰማርተው ነበር። የህግ ማስከበር ኃላፊዎች በምክር ቤቱ ዙሪያ የተጠናከረ የብረትና የኮንክሪት አጥር በመስራት ከፍተኛ ጥበቃ ያደረጉ ሲሆን በአካባቢውም ሆነ በዋሽንግተን ዲሲ ምንም አይነት የጦር መሳሪያ እንደማይፈቀድ ወይም የተከለከለ መሆኑን የሚያሳዩ ጽሑፎች በግልጽ ተለጥፈው ነበር። ወደ 100 የሚጠጉ የዋሽንግተን ዲሲ የብሔራዊ ዘብ ወታደሮች በምክር ቤቱ ህንጻ አቅራቢያም ቆመው ነበር። በተቃውሞ ሰልፈኞቹ አካባቢ ከ400 እስከ 450 የሚሆኑ ሰዎች መኖራቸውን ግምት ያስቀመጠው የምክር ቤቱ ፖሊስ ቁጥሩ ግን የፖሊስ አባላትን እንደማይጨምር አስታውቋል። ሆኖም ብዙ ቁጥር ያላቸው ጋዜጠኞች በሜዳው ላይ ለተቃዋሚ ሰልፈኞቹ ቃለ ምልልስ ያደርጉ ታይተዋል። አንድ ቢላዋ የያዘና አንድ ደግሞ ሽጉጥ የያዘ ሁለት ሰዎች ከሰልፈኞቹ መካከል ተገኝተው መታሰራቸውን ፖሊስ ጨምሮ ገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሚቀጥሉት ጥቂት ቀናት ውስጥ በመካከላቸው ስለተከሰተው የዲፕሎማሲ አለመግባባት ለመወያየት ቀጠሮ መያዛቸውን ፈረንሳይ አስታውቃለች። አውስትራሊያ የባህር ሰርጓጅ መርከቦችን ግንባታ በተመለከተ ከፈረንሳይ ጋር ገብተው የነበረውን ስምምነት ሰርዛ ከዩናይትድ ስቴትስ እና ከእንግሊዝ ጋር አዲስ ስምምነት መፈጸሟ ፈረንሳይን አስቆጥቷት ሰንብቷል። ሁለቱ ፕሬዝዳንቶች የሚነጋገሩት በዚህ ጉዳይ ላይ መሆኑ ታውቋል። ፕሬዝዳንት ማክሮን ለማነጋገር የዩናይትድ ስቴትስ መሪ መጠየቃቸው እንደተነገራቸውና ይህንንም ተከትሎ በቅርቡ የስልክ ጥሪ ይደርሳቸዋል ተብሎ እንደሚጠበቅ የፈረንሳይ ቃል አቀባይ በዛሬው ዕለት አስታውቀዋል። እንደ አውሮፓውያን የቀን አቆጣጠር በ2016 ዓመተ ምህረት አብዛኛውን የፈረንሳይ መንግስት ድርሻ ባለው ናቫል ግሩፕ አማካኝነት ለአውስትራሊያ የናፍጣና የኤሌክትሪክ የባህር ሰርጓጅ መርከቦችን ለመገንባት የተፈራረመችውን የ66 ሚሊዮን ዶላር ስምምነት አውስትራሊያ ባለፈው ሳምንት መሻሯን ፈረንሳይ እንዳስደነገጣት ገልጻለች። BFM ለተባለው የቴሌቪዥን ጣቢያ ቃለ ምልልስ የሰጡት ቃል አቀባዩ ጋብርኤል አታል አውስትራሊያ ስምምነቱን በምን ምክንያት እንደሰረዘች ፈረንሳይ ግልጽ ማብራሪያ ትፈልጋለች ብለዋል። በተያያዘም ፈረንሳይ ይህን ውሳኔ ተከትሎ በዩናይትድ ስቴትስና በአውስትራሊያ የሚገኙ አምባሳደሮቿን የጠራች ሲሆን አውስትራሊያ በበኩሏ በዚህ ውሳኔ ማዘኗን ገልጻለች። በጣም ጥብቅ የሆነ ጥበቃ ከሚደረግበት እስር ቤት ከአስር ቀናት በፊት ካመለጡት 6 ፍልስጤማውያን እስረኞች ውስጥ የመጨረሻ 2ቱን በቁጥጥር ስር መዋላቸውን የእስራኤል ፖሊስ ትላንት በትዊተር ገጹ አስታወቀ። የእስራኤል መከላከያ ኃይል ቃል አቀባይ አቪያ አድሬአይ ከትትሉ በህዝብ ደህንነት ጥበቃ አገልግሎትና በልዩ የፖሊስ ኃይሉ የጋራ ትብብር ጀኒን በተባለች ከተማ ውስጥ ዛሬ ማታ በተሳካ ሁኔታ ተጠናቋል። ከእስር ቤት ያመለጡት 2ቱ አሸባሪዎችን በቁጥጥር ስር ውለዋል ብለዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅቶቻችን ጋር አብራችሁን ቆዩ።
እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ መስከረም 9 2014 ዓ.ም የራዲዮ መጽሔት ጀመራል።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ዛሬም እስከ 4 ሰዓት አብረናችሁ እናመሻለን።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
የት ነው እኔነቴ? ራሴን ልፈልግ ከመንጋው ሲጋጋ ቀን መሽቶ ሌት ነጋ። አመታት አለፉ አስተካክ ተነፉ መላው ቢጠፋብኝ እኔን አጥቼ መቆዘም መረጠው ከመንጋው ወጥቼ። ራሱም ማገር ያሳል ይህ ብቸኝነቴ ልፈልገው ኳሰንኩ የት ነው እኔነቴ? ብርቱ ነው ፈተናው የሚያስቆርጥ ተስፋ ያለ የሚመስለው እኔነት ሲጠፋ። ውስጤ የተሞላው ለካ እኔ የምለው መንጋው ራሱ ነው የሚሰለስለው። ኳስ ሜዳ ሚጮኸው በየስብሰባው ላይ የሚያጨበጭበው እኔም አሁንም ማስሴን ይቻለሁ በማሾ ብርሃን እፈልገዋለሁ። የት ነው እኔነቴ? የኔ መልክ የግሌ የራሴ አሻራ የብቻ ስዕሌ።
የት ነው እኔነቴ በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚው ዶክተር ተሻገር ሽፈራው ነው በገዛ አንደበቱ ያነበበልን። ዶክተር ተሻገርን እናመሰግናለን። በዩናይትድ ስቴትስ የሚገኙ 12 የኢትዮጵያ ኦርቶዶክስ ሊቀ ጳጳሳት ባለፈው ረቡዕና ሐሙስ ነው
በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ዩናይትድ ስቴትስ ይዛለች ያሉት አቋም ስጋት ያሳደረባቸው መሆኑን በማስረዳት
ካንዳንድ የዩናይትድ ስቴትስ ምክር ቤቶች አባላትና አማካሪዎቻቸው እንዲሁም ከውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ባለስልጣናት ጋር የተነጋገሩት
ስለ እንቅስቃሴያቸው ዓላማና ሌሎች የተያዙ ጉዳዮች ጠይቀናቸዋል።
የዋሽንግተን፣ የቨርጂኒያ፣ የሜሪላንድ፣ የደለዌርና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ፋኑኤልና
የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞናና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ ናቸው። ወደ ቃለ ምልልሳችን እንውሰዳችሁ።
እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። ብፁዕ አቡነ ፋኑኤል ከዚህ ከዋሽንግተን ዲሲ፣ ብፁዕ አቡነ ቴዎፍሎስ ደግሞ ከደቡባዊ ካሊፎርኒያ። ባለፈው ረቡዕና ሐሙስ ሁለት ቀናት በመግቢያችን እንደተቀመጠው የሁለቱን ዩናይትድ ስቴትስ ምክር ቤት አባላትና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስን የውጭ ጉዳይ መስሪያ ቤትና እንዲሁም የዩናይትድ ስቴትስ ዓለም አቀፍ ተራድኦ አግኝታችሁ አነጋግራችኋል። እስኪ የእንቅስቃሴያችሁን መሰረታዊ ዓላማ ያስረዱን። ምን እውን ለማድረግ አልማችሁ ነው?
እሺ፣ እግዚአብሔር ይስጥልኝ። በመጀመሪያ እኛ በመሰረቱ በዚህ በሰሜን አሜሪካ የምንገኝ የ11 አህጉረ ስብከት አለን ሊቃነ ጳጳሳት። ከዚሁ ከአንድነቱ በኋላ እግዚአብሔር ይመስገን በሀገራዊና አንዳንድ ደግሞ በቤተክርስቲያናችን ጉዳይ በህብረት የምናያቸው በህብረት የምንሰራቸው ጉዳዮች እንዲኖሩን የአንድነት ጽፈት ቤት አቋቁመናል። ብፁዕ አቡነ ቴዎፍሎስ ዋና ጸሐፊ ናቸው የጳጳሳት ጉባኤው። እና ሀገራዊ ጉዳዮች ሲኖሩ ይሄ መጀመሪያችን አይደለም። ብዙውን ጊዜ በህላንድ እያዝ እናውጃለን። የገንዘብ አስተዋጽኦ እያደረግን አሁን ባለፈውም በረሃቡ ምክንያት በዚሁ በመፈነቃቀሉ ምክንያት እስከ መቀሌ ድረስ ብፁዕነታቸው ተጉዘዋል። ብዙ እርዳታ አድርገናል። በዚህ ዙሪያ ያው እየሰራን የቆየ ነው። አሁን ደግሞ የበለጠ በዚህ ጉዳይ አሳስበን ያው ቅድም አንተም እንዳነሳው በደብዳቤ ሀገሪቱን ወቅታዊ ችግር አስመልክተን የአሜሪካን መንግስት ወደ አንድ ያጋደለ በመሆኑ ሚዛናዊ የሆነ አመለካከት እንዲኖረው ድነው አባቶች ሲናገሩ ጦር ከፈታው ወሬ የፈታው የሚባል ነገር አለና ትንሽ ዝም ብሎ ያልሆኑ ወሬዎች ሲበዙ እውነት እየመሰሉ ሚዛናዊ የሆነውን ፍርድ እያጓደለ በተደጋጋሚ ስለተመለከት ምን ማድረግ አለብን? እኛ እንደ ሃይማኖት አባትነታችን እውነት የሆነውን ነገር መመስከር ይገባናል። በደብዳቤ ልኮ መቀመጡ በቂ አይደለም። እድሉ የሚገኝ ከሆነ በግንባር ተገኝተን ለሚመለከታቸው የመንግስት አካላት ኃላፊዎች፣ ለኮንግረስም ለሴኔት አባላት ይህንን ጉዳይ በግንባር ቀርበን ማስረዳት ይኖርብናል። ከወረቀቱ ይልቅ በአይን መገናኘት መነጋገሩ ውጤታማ ሊሆን ስለሚችል ሃይማኖታዊም የኢትዮጵያው የዜግነትን ግዴታችን ነው። እዛ ያለው ህዝብ ህይወቱን እየሰጠ ነው። ከፍተኛ ንብረቱን ሀብቱን እያፈሰሰ ነው ለኢትዮጵያ ሰላም። ስለዚህ እኛ ደግሞ ባይሆን ከየስቴቱ መጥተን መስዋዕት አድርገን ይህን ነገር መስራት አለብናል። እግዚአብሔር ይመስገን ጥሩ ጥሩ ኢትዮጵያውያን አሉ፣ በርካታ ኢትዮጵያውያን አሉ። በዚህ አጋጣሚ በጣም አመሰግናቸዋለሁ። ኢትዮጵያን ለመርዳት ለመደገፍ የተደራጁ የተሰባሰቡ ምሁራን አሉ። ከነሱ ጋር አቀንጅት በመፍጠር ያው ይሄ ጉዳይ እንዲፈጸም አድርገናል። ወደሚመለከታቸው ክፍልም ገብተን በግንባር ቀርበን ለማስረማት የሀገራችን ተጨባጭ ሁኔታ የአሜሪካን መንግስትም ሆነ ሌሎችም አውሮፓውያን ያሉት ሁሉ ትክክለኛው ግንዛቤ እንዲኖራቸው የአባትነት ቃላችንን ለአሜሪካ መንግስት ለመስጠት ነው የተሰበሰብነው። ባጭሩ ብፁዕነታቸው ደግሞ ሊጨምሩበት ይችላሉ።
መልካም። አቡነ ቴዎፍሎስ በርሶስ በኩል ምን ይላሉ? ለመሆኑ እንዴት ከዚህ ተገኛችሁ?
በጣም አመሰግናለሁ አሉላ፣ እንዲሁም የቪኦኤ ዜና ዘጋቢዎች በጠቅላላ በሀገርም እንዲሁም በወቅታዊ ጉዳዮች ላይ ስለምታደርጉት መልካም ስራ ከልብ እናመሰግናለን። የቀረበውን ጥያቄ በተመለከተ ብፁዕ አባታችን ብፁዕ አቡነ ፋኑኤል ጥሩ አድርገው መልሰውታል። አንዳንድ ጨምር የምፈልገው እንግዲህ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና ኢትዮጵያ
ማይለያዩ የአንድ ሳንቲም ገጽታዎች እንደሆኑ ይታወቃል። በዚህም ምክንያት በሀገራዊ ጉዳይ ላይ እንዲሁም በሰው ልጆች ነጻነትና እኩልነት ላይ ክስ ይሰራ አግባብ ያልሆነ ነገር ሲፈጸም ቤተክርስቲያን ዝም ብላ አታይም፣ ድምጿን ታሰማለች፣ ትመክራለች። ለሚመለከተውም ድምጿን በማሰማትም ከዚያም ባለፈ አስፈላጊ የሆነውን ነገር ሁሉ ለማድረግ በራሷን ሌሎችንም በማስተባበር የምታደርገው ነገር እንዳለ ይታወቃል። ላለፉት 30 ዓመታት በኢትዮጵያ ላይ የነበረውን ጥቁር ታሪክ ሁላችንም እናስታውሰው ነው። ያ የመከራ ዘመን አልፎ ቤተክርስቲያን የተከፋፈለችበት፣ የሰው ልጅ ነጻ መብት የተገፈፈበት፣ እንዲሁም ደግሞ በርካታ ኢትዮጵያውያን ለስደት የተዳረጉበት ዘመን እንደሆነ እናውቃለን። ይህ በጣም ያሳዝናል። ምክንያቱም ኢትዮጵያ ዛሬ ካለንባት አሜሪካ በፊት በስልጣኔ በጥበብ በእውቀት ያደገች ስደተኞችን ስታስተናግድ የነበረች ታላቅ ታሪካዊት ሀገር እንደሆነች ዓለም የሚመሰክርላት ሀገር ናት። ዛሬ ግን ልጆቿ ሀገራቸውን ለቀው ነጻነት ወዳለበት ሰርተው መለወጥ ወደሚችሉበት ዓለም እየተሰደዱ ያሉት በሀገራቸው ላይ መኖር ስላቃታቸው ነው። ባለፉት 3 ዓመታት የተደረገውን ለውጥ በተመለከተ ያው ሁሉም ተስፋ የሚያደርገው ለወደፊትም ደግሞ ለኢትዮጵያ እድገትና ለሉዓላዊነት አስፈላጊ መሆኑን የምናምንበት እንደሆነ ይታወቃል። ሆኖም ግን ከጊዜ በኋላ ያሉት አሁን ሁኔታዎች በየጊዜው የሚታዩት ለ27 ዓመታት በስልጣን ላይ የነበረው የቲፒኤልኤፍ መንግስት ለውጡን ባለመቀበል ላለፉት 3 ዓመታት ሀገራችን ከመቼውም የበለጠ ደም የሚፈስባት፣ ያሉ ቅርሶች ቅርሳቅርሶች የሚቃጠሉባት፣ የሰው ልጅ በየቀኑ የሚገደልባት የሚፈናቀልባት ሀገር ሆናለች። ይህንን በተመለከተ በእርዳታም ለተጎዱት በመርዳት እንዲሁም ደግሞ የችግር በእግዚአብሔር ኃይል እንዲወገድ ጸሎት በማድረግ በማወጅ በጾም በምህላ እግዚአብሔርን ስንጠይቅ ቆይተናል። በተደጋጋሚም ቅድም ብፁዕነታቸው እንዳሉት እርዳታ ስናደርግም ቆይተናል። ባለፈ የመጋቢትና ሚያዝያ ወር እኔ መቀሌ ከትግራይ ክልል መቀሌ፣ በቤኒሻንጉል ክልል መተከል፣ እንዲሁም ደግሞ በአማራ ክልል በአጣዬ አካባቢ በዚህው ችግር የተነሳ ለተጎዱት አሁን ያለውን ችግር እያባባሰ ባለው ሁኔታ በቲፒኤልኤፍ የተነሳ የተፈጠሩ ችግሮችን ምክንያት በማድረግ ለተፈናቀሉ ለተጎዱ ወገኖቻችን የሚያስፈልገውን እርዳታ ስናደርግ ቆይተናል። ሁኔታው እንደቀጣይ መሆኑን ስናይ በጣም ከማዘን ባለፈ ከጸሎት ባለፈ የአሜሪካ መንግስት ሁኔታውን ስላልተረዳ በተለየ መንገድ ስለተረዳ ጥፋተኛ ሌላውን አሁን ጥፋት የሚያደርገውን የሚፈጽመውን ግን ትክክለኛ አድርጎ ስለገመተ ትክክል አለመሆኑን ለማስረዳት በአባይ ግድብ በሱዳን እንዲሁም ባለው በየቦታው በሚፈጠሩት ችግሮች የአሜሪካ መንግስት እውነቱን ተከትሎ ማድረግ ያለበትን እንዲያደርግ በማሳሰብ 2 ጊዜ ደብዳቤዎች ጽፈናል። የካቲት አካባቢ ላይ አንድ ደብዳቤ አውጥተናል። አሁንም ባለፈ ቅድም እንዳነሳው ሁለተኛውን ደብዳቤ ጽፈልከን ነበር። ያንን የሁለተኛውን አሁን ባለፈ ከሶስት ሳምንታት በፊት የጻፍነውን ደብዳቤ በተመለከተ በአካል 2 አባቶች እንዲያደርሱ እንዲሁም ደግሞ ባሉበት በአድራሻ እንዲላክ በኢሜልም በእጅም እንዲሰጥ ብለን ነበር ያሰብነው። ሆኖም ግን ያ ለውጥ ሊያመጣ ስለማይችል የተሻለ ብለን ያሰብነው ሁሉም ብፁዓን አባቶች በአካል በኮንግረስም ሴኔተሮችም የስቴት ዲፓርትመንት ሰራተኞችም ባለስልጣናትም ባሉበት ጉዳዩን ማቅረብ አስፈላጊ ስለሆነ ላለፉት 3 ቀናት በቦታው ላይ ተገኝተን ደብዳቤውን መሰረት ባደረገ ጉዳይ ላይ በአገራችን አሁን እየተፈጸመ ያለውን ችግር በተመለከተ በሰፊው ለማስረዳት ችለናል። በተፈጠረው ችግር እኛ በሁለቱም በኩል ገዳዩ ማቹም የኛ ወገኖቻችን ናቸው፣ ኢትዮጵያውያን ናቸው፣ በእምነት ደግሞ ያው ክርስቲያኖች ናቸው። እና ይህ ለአንዴና ለመጨረሻ መቆም ስላለበት አሜሪካ ትክክለኛውን በተለይ የፕሬዝደንት ባይደን አስተዳደር አሁን ያለበት አቋም ትክክል ስላልሆነ ይህንን አቋም አስተካክሎ እውነተኛውን ነገር ተረድቶ ለኢትዮጵያ ሰላም ኢትዮጵያ ራሷን የቻለች ሀገር ስለሆነች የራሳን ችግር ራሷ መፍታት እንዳለባት አሁን የተሳሳተውን ኢንፎርሜሽን በማስተካከል ለወደፊቱ ያሁኑ እንዳይቀጥል ለማድረግ ስናስረዳ ሰነብተናል።
መልካም። 9 የእንደራሴዎች ምክር ቤት አባላትን ለረፍት ከተዘጋጁ ተወካዮች ምክር ቤት 2 አባላትን ጨምራችሁ 11 የምክር ቤት አባላት ስድስት ሪፐብሊካን አምስት ዲሞክራት አነጋግራቸዋል። የተለመደ ነገር አይደለም። ምናልባት ጊዜውም የተለመደ አይደለምና ያስገድዷችሁ ሊሆን ይችላል። ነገር ግን ምን አይነት ምላሽ አገኛችሁ? ከስራ አስፈጻሚው የመንግስት አካላት ውስጥ የሆኑትን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤትና የዩናይትድ ስቴትስ ዓለም አቀፍ የተራድኦ ድርጅት ዩኤስኤአይዲን ባለስልጣናት ምላሽ ለጊዜው እናቆይና በአማካሪዎቻቸው ተወክለው ጭምር ያገኛችኋቸው የምክር ቤት አባላት ውስጥ ምን መልስ ሰጧችሁ? ብፁዕ አቡነ ፋኑኤል።
እሺ ጋር ስለያው ልክ ነው። ያው ዘርዝራችኋል የሴት እንደሄደን ትክክል ነው። እንደውም በእጅጉ በጣም ከተጠበቀው በላይ ነው ያደረጉልን አቀባበል። ከኛ እውነትን ለመስማት ዝግጆች እንደነበሩ ያስታውቃል። እነሱም ሲናገሩ ነበር። ለምሳሌ ያለ አባቶች እንግዲህ በግሩፕ እየሆንን በጣም ሴኔቶቹም ትሩፕ በጣም ብዙ ስለሆኑ ሁሉንም እኩል ተሰብስበን ማነጋገር ስለሰዓቱም ሁኔታ ስለማይመች በግሩፕ እየሆንን ነበርና እኔና የኮሎራዶ ሊቀጳጳስ አቡነ ናትናኤል ለምሳሌ ኦሪገንን ሴኔት ጄፍ ማክሪን መስል እሱን ስናነጋግር ምን አለ? በዚህ በኮቪድ ምክንያት ተዘግቷል። ብዙም እንቅስቃሴ የለም። አንዳንድ ስራዎቻቸው ቨርቹዋል ነው የሚሰሩት እና ኮቪድ ከመጣ ጀምሮ እንግዳ በዚህ መልክ ተቀብያ አነጋገር ያላቀም የመጀመሪያዎች ናቸው ነው ያለኝ። በጣም በደስታ መጀመሪያ በቃ እዚህ ቢሆን መጥተው እንደዚህ በአካል ሰውን ሳነጋገር እናንተ አሁን የመጀመሪያዎች ናችሁ ይሁን እንደምታዩት የኮንግረስ ግቢው የቲቤት ነው ባዶ ነው። ምን በእነቱ ስናየው እንግዲህ አላም ታቀዋለ በስራ ቤት ይችላል የካፒታል ሚኒስ ኮሪደሮቹ ልክ መርካቶ የሚመስለው ግፊያት የነበረው ብዛት ባዶ ነው። ጭር ያለ ነው ተወረረ ከተማ ነው የሚመስለው እና በእንደዛ አይነት ሁኔታ የኢትዮጵያን ታሪክ አቃለ 3000 ዘመን ያላት ታሪክ እናንተን ማግኘት እና ማየት ፈልግ ነበር ብሎ በጣም በልዩ ስሜት ነው ተቀበለንና የኛ መሄድ ያገኘናቸው ሁሉ አላፊዎች በጣም በልዩ ስሜት ነው የተቀበሉን። እንደገና ግራሳቸው ሲናገሩ ያን ያህል በእነሱ ደረጃ ያነጋግሩ እኛን 3 ደቂቃ ካደመጡ እነሱ 2 ደቂቃ 3 ደቂቃ ተናግረው ነው የሚያሰናብቱት። ግን ከአንድ ሴኔተር ጋራ ወይም ከኮንግረስ አባል ጋራ ከግማሽ ሰዓት በላይ የምንለውን ነገር በሙሉ በትዕግስት እያዳመጡ በጣም የሚገርም ነበርና በተመስጦ ነበር የሚሰሙት እና ልዩ ስሜት ነበረው እና ብዙ ያላወቁትን ነገር እንደተረዱ ማንበብ ይቻል ነበር። ብዙ ነገር ሰርፕራይዝ ነው የሆነው። በቃ የሚገርም ነው። ወይም ደግሞ ከኛ እንደዛ አይነት ነገር አልጠበቁ እንደ አላውቅም እና ያው መቼም እውነት ነው ያለው ነገር ሲነገራቸው ከሌላ ወገን በጣም ብዙ ስለሰሙ በቃ ግራ የተጋቡ ነው ነበር ማለት ይቻላል። አይነት ነገሮች ነበሩና ብዙዎቹ ለውጥ እንዳየንበትና እንደተረዱ እንደውም ሲያሰናብቱን አንዳንዶቹ ጋር ገብተን ከተነጋገርን በኋላ ቢዝነስ ካርዳቸውን ሰጥተው ሌላ ጊዜ ኮንታክት አድርጉን አግኙን እንፈልጋችኋለን ግንኙነታችን እንዳይቋረጥ እያሉ ነው የሸኙ። እነሱኛ እንደደጀጠኝ ማለት እኛን እንደደጀጠኞቹ እና ያም ያሳየው መቼም በአንድ ጀምበር የሚፈጠር ነገር ባይሆንም በሂደት የተሻሉ ነገሮች እንደሚመጡ ምልክት ያየንበት በገባንበት ሁሉ ነገር ግን ማጠቃላይ የነበረው ሁኔታ አስተሳሰባቸውን የለወጠ የበለጠ ትኩረት የሰጠ እንደም አንዳንዶቹ ከኔ በፊት ማንን አነጋግራቸዋል የትኛውን ሴኔት አግኝታቸዋል የትኛው ለኮንግረስ አባል አግኝታቸዋል ይላሉ። ከገሌ ጋር ተገናኝተናል ስለነሽ በጣም ጥሩ እኔም እነዛን አባላት ከነሱ ጋር ደግሞ ውይይት አደርጋለሁ እንነጋገራለሁ የሚል በቃ ጥሩ ስሜት እንደም አልፎ ሲጨርሱ ጸሎት አድርጉልን የማለት ሁሉ በጣም የተለየ የፍቅር ስሜት ነበር የሚያሳዩትና ውጤታማ ነበር ብዬ ማለት ይችላል። አጠቃላይ ሁኔታው ግንዛቤ አስጨበጠናል እንዲረዱ አድርገናል። አስተሳሰባቸው ራሳቸውም ስራቸው እንዲፈትሹ በደንብ አድርገን ነግረናል። በመንግስት አካባቢ አንዳንድ የሚወሰኑ ውሳኔዎች ቆም እየተባለ እንዲጤኑ ግራና ቀኙን ማየት እንዲችሉ ለዚህ ነው እንግዲህ ሚዛናዊ ይያን በየቦታው የሚነሳው ለሚያረጉት ነገር ሁሉ ሚዛናዊ የሆነ ምክንያቱም ኢትዮጵያ ከመቶ ዓመት በላይ በዲፕሎማሲ ከአሜሪካን ጋር የተጠበቀ ግንኙነት ያላት አገር ናት። ለኢትዮጵያ አሜሪካን ታስፈልጋታለች ለአሜሪካን ኢትዮጵያ ታስፈልጋታለች። መቼም ጥቅምም የጋራ ነው። ይዝምሮ ማንም ተነስቶ ካንተ በላይ ላንተ አስብልሃል ብለኝ ውሸት ነው። ለኛ ለኢትዮጵያን ከኢትዮጵያን በላይ ማንም አያስብ ለአሜሪካን ከአሜሪካውያን በላይ የሚያስብ የለም። ስለዚህ ማንም ለኢትዮጵያ እኔን የማስብልህ የሚለን ብዙም አይመቸን። ግን መተሳሰብ ደግሞ ጥሩ ነው። መረዳዳቱ ጥሩ መደጋገፉ ጥሩ ነውና መልካም ነበር በአጠቃላይ ማለት ወዳለሁ።
መልካም ፈጥኜ ወደ ብፁዕ አቡነ ቴዎፍሎስ ከመመለሴ በፊት አሁን በመጨረሻ ከተናገሩት የሚለጥቅ ባጭሩ የሚመልሱልኝ አንድ ጥያቄ ላስከትል። ቀደም ሲል ሚዛን የጎደለው ብላችኋል ደጋግማችሁ። በቀደመው ምልልሳችን ወቅት ያነሳሁትንና ባለፈው አርብ ፕሬዚዳንት ባይደን የወሰዱትን ውሳኔም ከዚህ ጋር ማዛመድ ይቻል ይሆናል። ቀደም ሲል በሰጣችሁት አስተያየት ሚዛን የጎደለውን የዩናይትድ ስቴትስ አቋም እንዲስተካከል ብላችኋል። ለዚህም መነሻ የሆነውን ስታስረዱ ለዚህስ መከራከሪያችሁ ማስረጃችሁ ምንድነው ብሎ ለሚጠይቅ እንዴት ነው የምታስረዱት?
አዎ ያ ማለት ምንድነው? በኢትዮጵያ መንግስትም የሚሰሩ በጎ ነገሮች ወልቶ አይወጡም። ሁልጊዜ ችግሮች ነው ነቅሰው የሚያወጡት። ፋክት የሆኑ ነገሮች በዚህ ሚዲያዎቻቸው አይዘግቡም። ለምሳሌ አሁን ብናይ በኒውዮርክ ታይምስ ላይ የዚህ ፎቶግራፍ የሚያወጣው አንድ የጋዜጣ ክፍል እድሜያቸው ከ15 ዓመት በታች የሆኑ ወጣቶች ከባድ መሳሪያ ተሸክመው የወጣ ፒክቸር ያወጣቀዋል አሉና ሁላችንም እናቀዋለን። በይፋ ወጥቶ እንደ ጀግንነት እንደ ጀብዱ ተቆጥሮ ሲታይ የአሜሪካ መንግስት ይሄ በአለም አቀፍ የተወገዘ ነገር ምንም አይነት አስተያየት እንኳን መስጠት አልፈለጉም። በዝምታ ነው የታለፈው። ይሄም እንግዲህ ሚዛናዊ ጎደለ ማለት በጣም ከብዙዎች በትንሾቹ ማለት ነው። የኢትዮጵያ መንግስት የታጠቀ ተኩስ አቁም አውጆ በቀል ለቆ ከወጣ በኋላ በአሸባሪው ቡድን በኩል የምን ተኩስ ማቆም ነው ግፋበል ወደፊት ብሎ የአማራውን ክልል ሲወር ምንም አይነት መግለጫ ተው የሚል ነገር ማስጠንቀቂያ ነገር አልወጣም አልተሰጠም። ስለዚህ ይሄ ሚዛናዊ የጎደለ ማለት ነው። የኢትዮጵያ መንግስት ገፋ አድርጓን ነገር እንተሲል ቶሎ ብሎ ማስፈራሪያ ምናምን ይደረጋል። በዩናይትድ ኔሽንስ ስብሰባ በኢትዮጵያ ጉዳይ ብዙ ትርምስ ይፈጠራል። እነዚያ ግን እንደ ልባቸው ሲፋንኑ ሲጨፍሩ ሀገር ለማፍረስ ሲሮራቱ ግን እንደው በርታ የማለት አይነት ስሜት የማበረታታት አይነት ስሜት ይመስላል። እነዛም ፊት ስላዩ ከመስመር በጣም ወጣ ብለው ነው የሚሄዱት ያሉትና እንደነዚህ አይነት ነገሮች ናቸው እንግዲህ ሲታይ ግራና ቀኙን በግልጽነት በደንብ ተመልክቶ ነው ሊሰራ የሚገባው። በግልጽ የሚታዩ ስህተቶች ብዙዎቹን የአሜሪካ መንግስት በዝምታ አልፏቸዋል። በኢትዮጵያ መንግስት በኩል ግን ያለው እያንዳንዱ እግዚአብሔር ኢትዮጵያን እየረዳት ነው እንጂ በዚህ በሁለት ዓመት ውስጥ ዩናይትድ ኔሽን ከ7-8 ጊዜ በላይ እኮ ነው በኢትዮጵያ ጉዳይ እየተቀመጠው። ያም ያለውን መንግስትና ሁኔታውን ማይተው ለመጣል እንጂ እነዚህ ሰዎች ህዝብን ጨረሱ፣ የገዛ ልጆቻቸውን ጨረሱ፣ ህፃናትን በጦር ሜዳ አሰለፉ፣ ህፃናትን በአሽሽ እያፈዘዙ ጦር ሜዳ አዋሉ፣ የሰው ደም በከንቱ ፈሰሰ የሚል ነገር ምንም አይነሳ እና ይሄንን ነው ፍትሃዊ እነዚህ ነገሮች ማየት እንዲችሉ ነው ያስጨበጥናቸው። ብዙዎች ናቸው እንግዲህ ብፁዕነታቸውን ሊገልጿቸው ይችላሉ።
መልካም ብፁዕነት ቴዎፍሎስ ወደ እርስዎ ነው የምመጣው። እርሶንም ቅድም ከጠቀሱት አንድ ሐሳብ ጋር ላዛምድና ሌላ ጥያቄ ላንሳሎ። ሟችም ገዳይም የገዛ ወገኖቻችን ናቸው ባሉበት አስተያየቶ በተለያዩ ሀገሪቱ አካባቢዎች ብዙዎች በተፈናቀሉበት ወቅት እስከ መቀሌ ድረስ ከሄዱት አባቶች ውስጥ አንዱ ነው። በቦታው ሄደውም እርዳታ እንደሰጣው የሚከፋፈልበት ሁኔታ ላይ እንድትሳተፉ ገልጠዋል። ይሁንና የዩናይትድ ስቴትስ መንግስት በተደጋጋሚ የሚያነሳው ቅድም በትግራይ በነበረው ግጭት ዛሬ ግጭቱ ቦታና ሁኔታ ተለውጧል። በትግራይ በነበረበት ጊዜ ንጹሃን ዜጎች በኃይል ጉዳት ደርሶባቸዋል። የኤርትራ ጦር፣ የኢትዮጵያ ጦር፣ አማራ ሚሊሻ በደል ፈጽሟል የሚል ክስ ነው ይቀርብ የነበረው። ሌላ ቀርቶ ከፍተኛ ቁጥር ያላቸው ሴቶች ተደፍረዋል እስከሚለው ድረስ ነው በክስ የሚቀርበው በዩናይትድ ስቴትስም ሆነ በተባበሩት መንግስታት በኩል። እናንተ እንደ መንፈሳዊ አባትነታችሁ ይሄን ሁኔታስ እንዴት ተመለከታችሁት? በጽሁፋችሁ ደጋግማችሁ ያነሳችሁት አለ። ከነኚህ የምክር ቤት አባላትም ተጠሪዎችም ጋር ስትነጋገሩ ያ ምን ቦታ ነበረው?
ይሄንን ጥያቄ ስላነሳህ ከልብና መሰግናለና ታሉላ። ትክክል ነው። ቅድም ደጋግመን ገዳይማችን የራሳችን ወንድሞቻችን ወገኖቻችን በተለይም ክርስቲያኖች ናቸው በሚል ለመግለጽ ሞክር ያለው ብፁዕነታቸውም ጠቁመውታል። በትክክል በየትኛውም ቦታ ላይ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በትግራይም ሆነ በአፋር፣ በአማራ ክልል፣ በኦሮሞ ክልል፣ በደቡብ ክልል ያሉ ኢትዮጵያውያን ወንድሞቻችን፣ ወገኖቻችን፣ ልጆቻችን እንዲሁም ደግሞ በእምነትም ክርስቲያኖች ናቸው በዚህ ሰዓት አሁን እየረገፉ ያሉት በሻሸመኔ ላይ፣ በአርሲ ላይ፣ በሐረርጌ ላይ፣ በምስራቅ ሐረርጌ አሁንም በዚህ በመተከል እንዲሁም በመቀሌ በሌሎችም ቦታዎች ላይ እስካሁን ድረስ የፈሰሰው ደም የጠፋው ንብረት በትክክል ቢመዘገብና ቢታይ ወንድሞቻችን ናቸው ናቸው ክርስቲያኖች ላይ ያነጻጸረ ችግር ነው እየተፈጸመ ያለው። ለምን እንደሆነ ይህንን ጥናት የሚያስፈልገው ነገር ነው። ለምን የሆነ የሚለውን መልስም የለኝም።
እና በመሆኑ ያም ስለሆነ ነው እኛ በዚህ በአሜሪካ ባለፈ በመጋቢት ወር ኢትዮጵያን በጾመነ ነው እናስባት በሚል የካቲት ላይ አካባቢ ላይ ባደረግነው ጋራ እርዳታ መጠየቅ በሰሜን አሜሪካ ያሉ ብፁዓን ሊቃነ ጳጳሳት ያቋቋሙት የምግባረ ሰናይ ድርጅት ኮሚቴ አለ በአሜሪካ መንግስትም ፈቃድ አግኝቶ የሚንቀሳቀስ ወደ 385000 የአሜሪካ ዶላር በአምስት ቀናት ሶስት ቀን ነበር በጾመነ ነው የታሰበው ፕሮግራም ህዝቡ በጠየቀው ጥያቄ መሰረት እንዲሁ ለአምስት ቀናት ተራዝሞ በዚያ መሰረት ወደ 385000 ዶላር ተገኝቶ ያለን ከአሜሪካ አብረው ተወክለው በካህናቱ ተመርጠው በብፁዓን ሊቃነ ጳጳሱ መመሪያ ተሰጥቷቸው የሄዱ ካህናት እናኔ ነበር መጀመሪያ ይሄር ነው መቀሌ ላይ ነው መቀሌ ላይ ይሄር ከመቀሌ ወደ መተከል ከመተከል ወደ አጣዬ ነው ይሄር ያንን ያደረግነው በየትኛውም ቦታ ያሉ ልጆቻችን ናቸው ኢትዮጵያውያን ናቸው ልዩነት የለም አሁን አሸባሪ እንደሚለው አይደለም ለአሜሪካ መንግስትም ለማስረዳት የተሳሳተ ኢንፎርሜሽን ያለው የአሜሪካ መንግስት የዘር ማጥፋት በተለይም ደግሞ ቋንቋ ተናጋሪዎችን በትግራይ ያሉ ኢትዮጵያውያንን ለማጥፋት የተደረገ እንደሆነ አድርጎ የማውራትም የማሰብም ሁኔታውንም ደግሞ በዚህ መንገድ እንዲቀጥል ለማድረግም የሚታሰብ ነገር ስላለ ያ እንዳልሆነ ሁለቱን መለየት አሸባሪውንና በትግራይ የሚኖሩ ወገኖቻችን የትግራይ ዘኮ ላለፉት 27 አመታትም ሆነ አሁን ላለፉት 3 አመታት እንደማንኛውም ኢትዮጵያውያንና ኢትዮጵያውያት በችግር ላይ ያለ ህዝብ በተለይም ደግሞ አሁን ልዩ የሚያደርገው ለአቅመ አዳምና ለአቅመ ሔዋን ያልደረሱ ልጆች መሳሪያ እየታጠቁ በኢንተርቪው ሰምተናል ከልጆች አንደበት ከሰው የሰማነው ከጋዜጣ ያነበብነው አይደለም ተማርከው ከተያዙ ልጆች የ13 አመት ወጣት እኔ ቪዲዮ አለኝ ለሚጠይቀኝ ሰው በትክክል አቀርባለሁ ወደ 24 ሆነው ካንድ ቦታ እንደተያዙ ምንም ስልጣን ሳይሰጣቸው ወደ ጦርነት እንደተላኩ ሲላኩ ደግሞ ወደ ኋላ እንዳይመለሱ በድፍረት ወደፊት እንዲሄዱ እንዲያጨሱ እንዲወስዱ የተሰጣቸው በወረቀት የተተከለለ ነገር እንደነበር ሲናገር ሰምቻለሁ ይህ ሲሆን ልባችንን ይሰብራል ኢትዮጵያውያን እንዴት ይሄንን እየሰማን ይያዩን እስከመቼ ድረስ ነው እና ይሄንን የአሜሪካ መንግስት አልተረዳም ነበር በጠቅላላ በቋንቋ የትግሬኛ ቋንቋ በሚናገሩት ላይ በመንግስት እየተደረገ ያለ ችግር ወይም ደግሞ የዘር ማጥፋት እንዲሁም በደል እንደሆነ የቶ ነበር ይሄን እንዳልሆነ ለማስረዳት ሞክረናል እርዳታንም በተመለከተ እኔም ራሴ በአካል እጄ እርዳታውን እንዳደረስኩ በተለያየ አቅጣጫ እርዳታ ማድረስ የሚፈልጉ ሰዎችም አግባብ ባለው መንገድ እርዳታ ለማድረስ ችግር እንደለለባቸው ወደዚያ እርዳታ እንዳይገባ እንዳልተከለከለ እነራሴ ምስክር ነኝ ይሄንን ተናግሬያለሁ ቅድም ብፁዕነታቸው እንዳሉት ትናንትና በጣም የተጣበበ ጊዜ ነበር ረቡዕለት ባደረግነውና ረቡዕለት ባነጋገሩን ሰዎች የተነሳ ሐሙስለት ብዙዎች የረቡዕለቱን ይዋልበትንና ከሌሎች ከጓደኞቻቸው ከሰኔተሮች የፈረዱትን የሰሙትን እንትን ብለው ራሳቸው ጠይቀው ፕሮግራም አስይዘዋል ለትናንትና ሐሙስለት ትናንት በጣም ሰፊና አድካሚ ቀን የነበረበት ቀን ነው ረፍትም አልነበረን አንድ ላይ ሆነን እንዳናነጋግራቸው ድል ያልሰጠን ያ ነው በየቦታው ሁሉም በተመሳሳይ ሰዓት ላይ ፕሮግራም ስለተያዘ እየተከፋፈልን ነበር ያነጋገር እኔ እንዳጋጣሚ የሜሪላንድ ሴኔተሩንና እንዲሁም ደግሞ በአፍሪካ የንግድ ኃላፊ የሆነውን ነው ያነጋገርኩኝ ስማቸውን እዚህ ለመጥቀስ አልፈለኩም እነሱን ባነጋገርኩበት ሰዓት የተረዱት በዚያ መልኩ እንደሆነ የሜሪላንድ ሴኔተር እስካሁን ድረስ አነጋገሩ ሲሉት በብዙ መንገድ ሲጠይቁት ፈቃደኛ ያልነበረ ብዙ ጉዳውን ያልተረዳ እንደነበረ ሰምቻለሁ ትናንት ጆባ አካባቢ ከነበሩ ሰዎች መጨረሻ ላይ እኛን ካነጋገረ ከኛ ከሰማ በኋላ ግን ማን ማንን አነጋግራቸዋል የእናንተን ሐሳብ የተረዱን ማናቸው ስም ዝርዝራቸውን ስጡኝ ካሁን በኋላ በሚጥሉት መንገድ ሁሉ የኢትዮጵያን ችግር ለመፍታት ወደ ኋላ አልልም ብሎ ቃል ገብቷል ደብዳቤም ከዚህ በፊት የሳፈው ደብዳቤ ያረቀቀው ደብዳቤ እንዳለ እሱንም ዋና ዋና ነጥቦችን እዚያው ላይ አንስቶ አነጋግሮናል ወደፊትም እንደሚቀጥል የአገዋም ደግሞ የአፍሪካ የንግድ ኃላፊ ሆነው እሱም እንዲሁ በደንብ አዳምጦ አንዳንድ ያልተረዳቸው ነገሮች እንደነበሩ እርዳታም በተመለከተ በመጀመሪያ ላይ የጦርነቱ መነሻ ምንድን ነው የሚለውን እስካሁን ማንም አላወቀው የጦርነቱ መነሻው በኢትዮጵያ የመከላከያ ሰራዊት ላይ የተፈጸመውን ችግር ማንም እስካሁን አጉልቶ ያየው የለም የችግሩ መነሻ አንድ ሆነ ከዚያ በኋላ አሁን ደረስንበት ደረጃ ላይ እንደደረስ ይህንን በስነ ስርዓት ለማስረዳት ስለናል። እንግዲህ ደግሞ አሁን በአማራና በአፋር ክልል በተደረገው ወረራ የአሜሪካ መንግስት ዝም ያለበት ምክንያት ለምንድን ነው? ከዚህ በፊት ህግ ለማስከበር የኢትዮጵያ መንግስት በክልል አንድ ላይ በነበረው ቆይታ ከዚያ ለቆ እንዲወጣ የአማራን ልዩ ኃይል እንዲወጣ የፌደራል መንግስትም መከላከያ እንዲወጣ ብዙ ግፊት ሲያደርግ ነበር ኤርትራንም ጨምሮ። አሁን ግን በአማራና በአፋር ላይ በሁለቱ ክልሎች ላይ ላሊበላን ጨምሮ ጨጮህ መድኃኒዓለም እንደፈረሰ ምናልባት አሉላ የቢዮሬ ዘጋቢዎች ይህንን ሳታውቁ ትቀራላችሁ ብዬ አላምንም። የጥንት ቤተክርስቲያን 800 ዓመታትን ያስቆጠረ ቤተክርስቲያን ፈርሷል። አፋር ላይ ወደ 200 የሚሆኑ ንጹሃን ዜጎች ተጨፍጭፈዋል። በደባት ላይ እንዲሁም በጎንደር ላይ ብዙዎች ቁጥራቸውን ለመጥቀስ የሚያስቸግር ደም ፈሷል። በሌሎችም ቦታዎች ክርስቲያኖች ተጨፍጭፈዋል፣ ወገኖቻችን አልቀዋል። ይህ የሆነ የአሜሪካ መንግስት ግን ልክ ከክልል አንድ የፌደራል መንግስት መከላከያ ሰራዊት ለቆ እንዲወጣ ያደረገውን ጥረት በሌሎች አላደረገም። ለምን? እና አሸባሪውንና የትግራይን ህዝብ ለይቶ ማየት እንዳለበት። እኛ የትግራይ ህዝብ የኢትዮጵያ ህዝብ ነው፣ ወንድሞቻችን ልጆቻችን ናቸው። ምንም ልዩነት የለም በክርስትናውም በማንኛውም ነገር። በአሸባሪው እየተደረገ ያለውን ግን ከአሸባሪ ጋር ማንም ሊወግን ስለማይችል ይህ ነገር ለአንዴና ለመጨረሻ መቆም እንዳለበት። እኔ እንደውም ካነሳዋቸው ጥያቄዎች እንዳላበዛ እንጂ የአሜሪካ መንግስት በሶማሊያ ላይ አልሻባብን እንዳሸባሪ ሲፈርጅ የኢትዮጵያ ወታደር ነው የሶማሊያን ሲጠብቅ የኖረ አልሻባብን ሲዋጋ የኖረ። የኢትዮጵያ ግንኙነት ከአሜሪካ ጋር ያን ያህል የጠበቀ ከሆነ ዛሬ የት አለ? ዛሬ ምን እየተደረገ ነው የሚለውን ሁሉ አንስተን ለማነጋገር ሞክረናል። እና ያለው ሁኔታ ይህንን ይመስላል ባጭሩ።
መልካም። ብፁዕ አቡነ ፋኑኤል ወደ እርስዎ ነው የምመጣው። ስራ አስፈጻሚው ወደሚመለከተው ጉዳይ እንዝለቅ። ቀደም ሲል የምክር ቤት አባላቱን ባገኛችሁበት ወቅት የሰጧችሁ ምላሽ ትገልጻችኋል። የስራ አስፈጻሚውን የሚወክሉት ባለስልጣናት የመንግስቱን አቋም ነው የሚያሳዩትና ምክር ቤት አባላቱ ጋር ከገጠማችሁ የተለየ የሚመስል ጠበቅ ያለ ክርክርም ያደረጋችሁበት መሆኑን ተረድቻለሁ። ባለስልጣናቱ እናንተ የምታቀርቧቸውን ሐሳቦች ከተከታተሉ በኋላ በበኩላቸው በኢትዮጵያ ያለውን ሁኔታ እንዲቀየር 3 ነጥቦች አስፈላጊ ናቸው ይሉ ነበር። አንደኛ በአስቸኳይ ጦርነቱ እንዲቆም፣ ሁለተኛ ድርድር እንዲካሄድ፣ ሶስተኛ የእርዳታ አቅርቦት ያለ ምንም ገደብ መድረስ እንዲችል የኢትዮጵያ መንግስት ተፈጻሚ ማድረግ አለበት የሚሉ፣ ለዚህም መደናቀፍ የኢትዮጵያ መንግስት አዋጥቷል የሚል ሐሳብ ነው አጽንኦት ሰጥተው የተከራከሯችሁ። ምንድነው ከዚህስ የተረዳችሁት? አድማጮች የተከታተላችሁት ከዋሽንግተን፣ ቨርጂኒያ፣ ሜሪላንድ፣ ደልዌር እና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ፋኑኤል እና ከሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና እና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ ጋር ያደረግነውን ቃለ ምልልስ ነበር። ለአሁኑ እንግዶቻችንን ለጊዜያቸው እናመሰግናለን። ተከታዩን በሌላ ፕሮግራም እናቀርባለን። አድማጮች አሁን ቀደም ብለን በመግቢያችን ቃል ወደ ገባንለት የመጽሔት ማስታወሻ እንሰዳችሁ።
ብዙዎች በየዓመቱ በሕይወታቸው ያለ አንዳች ነገር ለመለወጥ ለራሳቸው ቃል ይገባሉ።
እርሱም ብዙዎች እንደሚያደርጉት ዘንድሮ እንዲህ ያለ ነገር በሕይወቴ ማስተካከል ፈልጋለሁ በሚል ይወጥኑት ካለ
ያለሙትን ግብ ያሳኩት ወይም አያሳኩት ያ ራሱን የቻለ ጉዳይ ነውና ወጥኖ በራሱ ግን አንድ እርምጃ ወደፊት ተደርጎ ሊታይ ይችላል።
ይሁንና መወሰን ብቻውን እንደማይበቃም ካሰቡበት እንደማያደርስም እናውቃለን።
እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያትም ጭምር ሊሆን ይችላል ይላል። ለራስ የሚገቡ የአዲስ ዓመት ቃል ኪዳኖች በአብዛኛው ለምንድን ነው የማይይዙት? ለምንስ አይሳኩም? ለሚለው ጥያቄ መልስ ፍለጋ የተካሄደ አንድ ጥናት
ከመወሰን ይልቅ እንዴት የሚለውን በግጡ መመለስ ይቀድማል ነው የሚለው።
At አዲስ አመትን አስታኮ ዘንድሮ ይህን አይነት መልካም ልምድ አዳብራለሁ አሊያም ለአጉል ልምዴ ወይም ሱሴ ማብቂያ አብጅለታለሁ።
የጤናዬን አያያዝ አሻሽላለሁ፣ ክብደት ቀንሳለሁ ወይ ጨምራለሁ፣ ሌላም ሌላም ይወጣናል።
ለአሁኑ ይህን ለአመት የሚገባ ቃል እንተውና ስለ ህይወት የሚወሰንን ጥልቅ የአመለካከት ለውጥ የሚመለከት ማስታወሻ እናንሳ።
ቁጥራቸው የበዙ ዜጎች ለህልፈት፣ ስቃይና እንግልት፣
ለበረታ ረሃብና ድፍን ዓለም ያመሰውን የኮቪድ-19 ወረርሽኝ ጨምሮ ለተለያዩ በሽታዎች የተዳረጉበት
ያየንና ያሳለፍነው ጊዜ ከውስጣችን ያሳደረው አንዳች የተለየ ስሜት ይኖር ይሆን?
እንዳለንበት የእድሜ እርከን ስፍራና የህይወት ይዞታ በየህይወታችን ልንቀይር የምንፈልገው
ለራሳችን ብቻ ሳይሆን ለሌሎች ህይወት ግድ እንዲለን የሚያደርጉ በተጨባጭ የምናመጣቸው ለውጦች ታስበውን ይሆን?
ለወራት የዘለቀ ምስቅልቅል ግጭትና ሳያቋርጥ በየለቱ የሚሰማ ክፉ ዜና፣
የንጹሃን ህይወት በከንቱ መቀጠፍና መፈናቀል፣
እንደ ማህበረሰብ ያለፍንባቸው ያለፈው አመት ብርቱ ፈተናዎች፣
ያን ሌላ ጊዜ ለጥቂት ልባሞች ብቻ የተተወ የሚመስል በምክንያት የመኖርን ዋጋ ከመቼውም በላይ ያገዘፉት ይመስላል።
ለመሆኑ በበኩሉ ምን ታይቶታል? ሐሳቡን ከወረቀት አገናኝተው የልቦን ይጻፉልን።
ወረቀቱ ታዲያ የኮምፒውተሩ መስመር ሊሆን ይችላል፣ አለያም በነጻው ስልክ መስመር በድምጽ የሚተውልንም እኩል አቅም አለው። ለራዲዮ መስሄድ ማለቶን ብቻ አይዘንጉ።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ ሰዓቱን ጠብቆ ብቅ ብሏል።
በዛሬው ዝግጅቱም ታላቁን ኢትዮጵያዊ የስፖርት ሰው ይድነቃቸው ተሰማን 100ኛ ዓመት ልደት ለመዘከር ስለተሰናዳ ዝግጅት ይነግረናል።
በወጣትነት ዘመኔ በጣም ክባቢ ስለነበርኩ ክለቤ በአንድ አመት ውስጥ ካስገባቸው 46-47 ጎል አስገብቶ 43ቱን እኔ ነበር ካስገባቸው። ይህም እንደው እንደ ታላቅ ሬኮርድ የሚቆጠር ነበር።
የማዝነው ይላሉ ግን የማዝነው
ቀደም ብዬ ያለ ጊዜ የተፈጠርኩ ነው የሚመስለኝ። እና በፉትቦል በደረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት በዓለም ደረጃ ከፍተኛ ተጫዋች ለመሆን ይችል ነበር የሚል እምነት አለኝ።
ታላቁ የስፖርት ሰው አቶ ይድነቃቸው ተሰማ ናቸው።
የተወለድኩት ጅማ ከተማ ጅሬን በሚባል ስፍራ የአባጅፋር ግቢ ባለበት በመስከረም አንድ ቀን 1914 ዓመተ ምህረት ነው። የልጅ ኢያሱ መንግስት ከወደቀ በኋላ ባቴ እዚያ በግዞት ይገኙ ስለነበረ እኔና 3 ወንድሞች የተወለድነው በጅማ ነው።
የታላቁ የስፖርት ሰው የአቶ ይድነቃቸው ተሰማ 100ኛ ዓመት የልደት በዓል ባለፈው መስከረም አንድ ቀን 2014 ዓመተ ምህረት በቤተሰቦቻቸው በስፖርት ጋዜጠኞችና ባርናቄዎቻቸው ዘንድ እየተዘከረ ይገኛል። እዛን ቀን ጀምሮ የዛሬ 35 ዓመት ያረፉት አቶ ይድነቃቸው ዛሬም ሲናገሩ ዛሬ ያሉ ይመስላሉ። በርግጥም አሉ፣ ስራዎቻቸው ሕያው ናቸውና። ይድነቃቸው
ፌዴሬሽኑንም ማቋቋመው ስራውንም መሰረ ህጉንም መተረጉመው ራሴ የመጫወት እድል ለማግኘት ነው። ዋናው ስሜቴም ደስታዬም ይሄ ነው። አንድ ጊዜ እና ስለዚህ አንድ ጊዜ የፌዴሬሽኑም ዋና ጸሐፊ ነበርኩ፣ የቅዱስ ጊዮርጊስ ክለብ ካፕቴን ነበርኩ፣ ከጅቡቲም ስንጫወት የብሔራዊ ቡድን ካፕቴን ነበርኩ። በዚህ ላይ ደግሞ የጨዋታ ህጎች ተርጉሜ ዳኞችንም የማስተምር እኔ ነበርኩ። እነዚያው ደግሞ ነው ያስተማርኳቸው ዳኞች ዳኛ ይሆኑና መልሰው በጨዋታ ሜዳኔን ይቀጡኛል። እንደዚህ ያለ የሰው ጥረት በእውነት የነበረበት ጊዜ ነበርና ሰራተኛም ተጫዋችም መሆን ያስፈልገበት ጊዜ ነበር እና እየተጫወትኩ ነው አላቆምኩ።
አቶ ይርነቃቸው ተሰማ በህይወት በነበረበት ጊዜ እንዲህ አይነት ቃለ መጠይቅ ኢንተርቪው ሲዘጋጅላቸው አነስ ያለች እንደ ሲም ካርድ አይነት ወረቀት ላይ ማስታወሻቸውን ጽፈው ያው መቼም ሁሉ ጊዜም ሽክ ነው እምር ነው ድምቅ ነው ፈገግታቸው አነጋገራቸው ሁሉ እጅግ በጣም እጅግ የተለየ ነው። ጋዜጠኛ ፋንታሁን ኃይሌ ዮሴፍ ካቶ ይነቃቸው ጋር በአገር ውስጥም በውጭም ስፖርቱን ይከታተል ስለነበረ ይነቃቸውን እንዲህ ያስታውሳቸዋል።
እንግዲህ ጋሽነቃቸውን የማያቸው በ500 ዘመን አንድ ጊዜ ለአንድ ሀገር የሚታደሉ ሰዎችን አይነት አድርጌ ነው። ለምሳሌ ጸጋዬ ገብረ መድኅን ሐዲስ ዓለማየሁ በጻፉ፣ ጥላሁን ገሰሰ በዘፈነ፣ ገበየሁ ገቦ በተዋጋ፣ አስራት ወልደየስ በፈወሱ፣ መንግስቱ ወርቁ በተጫወተ እንደሚባለው ይነቃቸው ተሰማ ሪቱዋ እንደመሰለ ነበራቸው በተናገሩ። ይህም የምመኘው እድሜ ዘላለም ኖረውልን በሚለው እጄ ነው እንጂ እነኚህን የጠራኋቸው የህዝብ ልጆች ለሀገራቸው ሰርተው ራሳቸውን አንፋስ ብለው ነውና ያለፉት አድናቆቴ ከፍተኛ ነው። ይድነቃቸው ተሰማን ማድረግ የማይችል በዘመናቸው ያልነበረ ሰው ብቻ በዘመናቸው ያልነበረ ስራቸውን ያላየ ችሎታቸውን ያላየ ተከብሮ ማስከበራቸውን ያላየ ይነቃቸው ወይም ደግሞ አንድ ነገር መታሰቢያ የተደረገላቸው ሲባል ቢቃወም እኔ ምንም አይሰማኝ። ለምሳሌ አደይ አበባ ስታዲየም ምንድን ነው? አደይ አበባ ምንድን ነው? ይነቃቸው ተሰማ ጋር አደይ አበባ ሚዛን ይቀመጣል? በሚዛን እንዴት ይቀመጣል? ይነቃቸው ተሰማ እኮ በሀገራችን ብቻ ሳይሆን በመላው አፍሪካ እና በዓለም ፖሊሲ ሁሉ ፖሊሲ ሜከር እኮ ናቸው። አፍሪካ አንድነት ድርጅት በዛ ጊዜ ዛሬ አፍሪካን ህብረት ፖሊሳሪዮ የሞሮኮ ተገንጣይ ነፃ እንዲወጣ ሞሮኮ እንድትፈቅድ ጠየቀ። ሞሮኮ ደግሞ አልፈቅድም አይገነጠልም አለች። ሞሮኮ ግን የአፍሪካን ዋንጫ ማዘጋጀት ስለነበረባት እንዴት ይሻላል ጥቀማ ብሎ አፍሪካ አንድነት ድርጅት ወሰነ። ይድነቃቸው ተሰማ ደግሞ አትቀማም፣ ፖለቲካና ስፖርት የተለያየ ስለሆነ ሞሮኮ ውስጥ ይካሄዳል ብሎ ወሰነ። እንዳሉትም የአፍሪካ ህብረት ማነው የአፍሪካ አንድነት ድርጅት ነገሩ ስለገባው በእርግጥም ግንኙነት የለውም። ስለዚህ ሞሮኮ ታካሄድ ብሎ ሞሮኮ የአፍሪካ እግር ኳስ ውድድርን እንድታዘጋጅ ፈቀደ። ይነቃቸው ተሰማ ያንን ውድድር ሞሮኮ እንዲካሄድ ስላደረጉ በመላው ዓለም አድናቆትን ከማትረፋቸው አልፎ በሞሮኮ ንጉስ ጂምናዚየም እንዲሰየምላቸው ተደርጎ ራባት ውስጥ በስማቸው ጂምናዚየም ተሰይሟል።
አመሰግናለሁ ጋዜጠኛ ፋንታሁን ኃይሌ ዮሴፍ። የዛሬ 15 ቀን ደግሞ የአፍሪካ ፉትቦል ኮንፌዴሬሽንን ፊፋን ዓለም አቀፉን የእግር ኳስ ድርጅትና የኦሎምፒክ ማህበርን አስመልክተው ከዚህ በፊት የሰጧቸውን አስተያየቶች ይዘን እንቀርባለን። እስከዛው ደህና እንቆይ።
ንግስ ያክሊሉን ለዝግጅቱ እናመሰግናለን።
የኢትዮጵያ ቲያትር ታሪክ 100ኛ ዓመት ክብረ በዓል ዛሬ በዩናይትድ ስቴትስ የተከበረ ነው።
እውቅ የመድረክ ሰዎች የተሳተፉባቸውን ትዕይንቶች ከዋሽንግተን ወጣ ብላ በመትገኘው የሲልቨር ስፕሪንግ ከተማ በአገሬው ሰዓት አቆጣጠር 9 ሰዓት ላይ ይታያሉ።
ስለ ዝግጅታቸው በአጭሩ እንዲነግረን ከአስተባባሪዎቹ አንዱ የሆነውን የቲያትር ደራሲና ገጣሚ ዓለማየሁ ገብረ ሕይወትን ጋብዘናል።
የ የኢትዮጵያ ዘመናዊ ቲያትር 100ኛ ዓመት ልዩ ክብረ በዓል በዋሽንግተን ዲሲ በካናዳና በአሜሪካ የሚገኙ አንጋፋና ወጣት አርቲስቶች የሚሳተፉበት
ያው የኢትዮጵያ ተፈራንት 100ኛ ዓመት ክብረ በዓል በዚህ በዋሽንግተን ዲሲ እናከብረው አዲስ አበባ የተጀመረውን አርአያነት በመመልከት ነው። የአዲስ አበባ የሙያ ወንድሞችና እህቶቻችን ጥሩ ጅማሮ ነበራቸው። እኛም የነሱን አርአያ ተከትለን ነው የጀመርነው። እንደምታውቀው በሰሜን አሜሪካ ካናዳን ጨምሮ ብዙ ባለሙያዎች አሉ። እነዚህ ባለሙያዎች ተሰባስበው የተለያዩ ቲያትሮችን ይዘው ይቀርባሉ። አንዳንዶቹ ደግሞ ከመድረክ ከራቁ የቆዩ ናቸው። በህይወት አጋጣሚ ከሚወዱት ከሚያፈቅሩት መድረክ ርቀው የነበሩ አሁን ግን እዚህ የመቶኛ ክብረ በዓል ላይ ቀደም ሲል ከሰሯቸው ስራዎች የተወሰነውን ክፍል ይዘው በመምጣት እንደገና ወደ መድረክ ይመለሳሉ። እርግጠኛ ነኝ እኛ ጠንካራ ከሆን እነዚህ ሰዎች በሙያቸው የሚሰሩበት እድል እንፈጥራለን ብለን ተስፋ እናደርጋለን። እንግዲህ ይሄ በጣም የምንተማመንበት ነገር ነው። እንደ ትልቅ ውጤት ሊታይ የሚችል ነው ብዬ አምናለሁ። በእለቱ አንጋፋዎቹን በህይወት ያሉትን እናከብራለን፣ በህይወት ያሉትን እንዘክራለን። መጠነኛ የፎቶግራፍና የቲያትር ፖስተሮች በማሳየት እዛ የሚገኘው ታዳሚ የሚሆን ባለሙያ ወደኋላ በትዝታ እንዲሄድ ለማድረግ ሀሳብ አለን። የተሰራውን ስራ በመጠኑ ለማሳየት እንሞክራለን ባለን ቦታና ጊዜ። ስለዚህ የቲያትር ዝግጅቶች እንዳሉ ሆነው ደግሞ አንጋፋ ባለሙያዎችን በእድሜያቸው ሀገራቸውን ያገለገሉ ለምክነት ሙያ እነሱም አሉ፣ በዚህ አካባቢ የሚኖሩት ይገኛሉ፣ ተከታዮቻቸውም አሉ። እናከፍራቸዋለን። እንግዲህ ከሞላ ጎደል ዝግጅቱ ይሄን ይመስላል።
ስለ ቲያትር ጥበብና 100 ዓመት ስላስቆጠረው የኢትዮጵያ ቲያትር ታሪክ
እንዲሁም የኢትዮጵያ ቲያትር በውጭ ሀገር ከታዋቂ ባለሙያዎች ጋር ያደረግነውን ወግ በሌላ ጊዜ እናቀርባለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች ለምሽቱ ያልነውን በዚሁ ቋጭተን ወደ ስርጭታችን መገባደጃ ያመራን ነው። አሁን ይቀርን
አንቺን ጉርንሽሪ ማዛስያባ This home of a country was on the garden This home of a country was on the garden This home of a garden town The garden town had all for yet a day Yet she was on the Come on.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በናይል ሳት የሚሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ